ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሚያዝያ 29 2011 ዓ.ም ስርጭታችን ጀመረ።
በወንጀል የተጠረጠሩና በሕግ የሚፈለጉ ሰዎችን ለማሸሽ ሞክረዋል የተባሉ አራት የመከላከያ ሰራዊት አባላት በምዕራብ ጎንደር ዞን ቋራ ወረዳ በቁጥጥር ስር ውለው ምርመራ እየተካሄደባቸው መሆኑ ተገለጸ።
እነዛን አምስት ሰዎችም ትጥቃቸውንም በሬዲዮ ፓስወርድ አማካኝነት በእኛ ወረዳና የዞን አመራር የጸጥታ መዋቅር ትብብር መተተውም እንዳለ ሆኖ ተይዘው ወደ ቋራ ወረዳ ምርመራው እንዲጠራ ለሕግ እንዲተላለፍ የተደረገበት ሁኔታ ነው።
የምዕራብ ጎንደር ዞን ምክትል አስተዳዳሪ አቶ ደሳለኝ ጣሰው ናቸው። የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ደግሞ መከላከያው አልተለወጠም የሚል ስጋት ስላላቸው ሰዎች ተጠይቀው መልስ ሰጥተዋል።
የሚያስጠረጥር ጉዳይ ተሰርቶ ሲገኝ የሰዎችን ስምም ሌላም ነገር አይቶ በቅልል ያለ ማደማደም ያለ መድረስ እውነቱን ላያሳየን ይችላል። ይህ የሆነ ሆኖ አቋሙን እንደዚህ አይነት ጥርጣሬ በመጣበት ጊዜ ወዲያው ተቀብሎ ጉዳዩን ለመፈተሽ በፍጥነት ወደ ስራ መግባቱ ተቋሙ የተለወጠ ተቋም መሆኑን የሚያሳይ ነው።
ዝርዝሩን በመጽሔት ይዘናል። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
ጤና ይስጥልን እኔም ሰለሞን ክፍሌ ነን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። @VOA አምሃሪክ ብላችሁ ተከተሉን፣ አዳምጡ። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችሁ።
በስልጣን አላግባብ በመገልገልና ከባድ የሙስና ወንጀል ፈጽመዋል ሲል ፌዴራል ጠቅላይ አቃቤ ሕግ የቀድሞውን የብሔራዊ መረጃና ደህንነት አገልግሎት ኃላፊ አቶ ጌታቸው አሰፋን ጨምሮ በ26 ሰዎች ላይ ክስ መሠረተ። ፍርድ ቤቱ በተከሳሾች ላይ የቀረበውን ክስ በንባብ ለመስማት ለነገ ቀጠሮ ይዟል። ዝርዝሩ በአብይ ርዕስ ይቀርባል።
አንድ የ24 ዓመት ዕድሜ ያለው ሰው ከሁለት ዓመት በፊት ሁለት ኢትዮጵያውያን አሜሪካኖችን በመግደል ክስ ተመስርቶበታል። እንደ አውሮፓውያን ዘመን አቆጣጠር ዲሴምበር 22 2016 ዓ ም ምሽት ነበር የቨርጂኒያ ፖሊሶች ሄኖክ ዮሐንስ የተባለ የ22 ዓመት ወጣት ቤቱ ውስጥ ከደረቱ በላይ በጥይት ተመትቶ መገደሉን ያዩት። በሚቀጥለው ቀን ማለዳ ሌላ የ22 ዓመት ወጣት ሴት ልጅ ቅድስት ስለሺ ስሜነ ትባላለች በተመሳሳይ ከደረቷ በላይ በጥይት ተመታ ከአንድ መኖሪያ ቤት ጀርባ ትገኛለች። ሁለቱም ሰለባዎች የስፕሪንግፊልድ ቨርጂኒያ ነዋሪዎች ነበሩ። እንደ አውሮፓውያን ዘመን አቆጣጠር በ2017 የቨርጂኒያ ከፍተኛው ፍርድ ቤት ዮሐንስ ነሲቡ ግድያዎቹን መፈጸሙን የሚያረጋግጡ ማስረጃዎች ደርሶታል። ሟቾች ሁለቱም የዮሐንስ ነሲቡ ጓደኞች እንደነበሩም ተዘግቧል። ዮሐንስ ነሲቡ ግድያዎቹን ከፈጸመ በኋላ ወደ ኢትዮጵያ ሸሽቶ መሄዱ ሲታወቅ የኢትዮጵያ ፖሊስ በቁጥጥር ስር ያዋለው ባለፈው የካቲት ነበር። ባለፈው አርብ እጁ ተይዞ ወደ ዩናይትድ ስቴትስ መጥቷል። ዩናይትድ ስቴትስ ገዳዩን ይዞ ለፍርድ ለማቅረብ የኢትዮጵያ የደህንነት ሠራተኞች፣ የፌዴራል ፖሊስና የጠቅላይ አቃቢ ሕጉ ጽሕፈት ቤት ላሳዩት የሙያ ብቃትና ትብብር አመስግናለች። በጥረቱ በአዲስ አበባ የዩናይትድ ስቴትስ ኤምባሲ፣ በዋሽንግተን የፌዴራል ፖሊሱ ቢሮ፣ የቨርጂኒያ የወንጀል ምርመራ ግብረ ኃይል እንዲሁም በዓለም አቀፍ ጉዳዮች የፍትሕ ቢሮ ዮሐንስ ነሲቡን ለፍርድ በማቅረቡ ረገድ ከፍተኛ ድጋፍ መስጠታቸው ታውቋል።
ኢትዮጵያና ኤርትራን በትግራይ በኩል የሚያገናኙ መስመሮች በዛላምበሳ፣ ራማና ሁመራ የጉምሩክ ሥራ ለማስፈጸም የሚያስችሉ እንቅስቃሴዎች በኢትዮጵያ በኩል መጀመራቸው ተገለጸ። በጉምሩክ ኮሚሽን የመቀሌ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ምህረተ አብ ገብረ መድህን እንደገለጹት ሥራው እየተገባደደ ነው። ሙሉጌታ አጽባህ ተጨማሪ አለው።
የኢትዮጵያና ኤርትራ ግንኙነት ሕግና ስርዓትን ተከትሎ መሄድ እንዳለበት ሁለቱም ሀገራት የተስማሙትን ለመተግበር በራማ ዛላምበሳና ሁመራ የጉምሩክ ጣቢያዎች የመክፈት እንቅስቃሴ መጀመሩን የኢትዮጵያ ጉምሩክ ኮሚሽን መቀለ ቅርንጫፍ ጽሕፈት ቤት አስታውቋል። የጽሕፈት ቤቱ ስራ አስኪያጅ አቶ ምህረተ አብ ገብረ መድህን ለአሜሪካ ድምፅ እንደገለጹት በዛላምበሳ የጉምሩክ ስራዎች የሚቆጣጠር የፌዴራል ፖሊስ አባላትና የጉምሩክ ባለሙያዎች ሚያዝያ 27 2011 ዓ.ም መግባታቸው መሆናቸውን ገልጿል። በተመሳሳይም የፌደራል ፖሊስ አባላትና የጉምሩክ ባለሙያዎች ሚያዝያ 28 2011 ዓ.ም ምረት ወደ ራማ እንደገቡ ስራስኪያጁ ተናግሯል። ተጨማሪ የጉምሩክ ባለሙያዎች በዚህ ሳምንት ወደ አካባቢዎቹ ይገባሉ ብለዋል አቶ ምህረታብ። በሁመራ በኩል ደግሞ ካሁን በፊት በሱዳን ድንበር አገልግሎት የሚሰጡ ባለሙያዎች ስላሉ ይህንን የማስፋፋት ስራ እየተፈጸመ ነው ብለዋል።
ራማ በዛላምበሳና በሁመራ በኩል ያው እነዚህ መከራቻ ታቢያዎች ናቸው። በኢትዮ ኤርትራ የድንበር አካባቢ የሚገኙ ማለት ነው። ስለዚህ እነዚህ ላይ እቃዎች እንቅስቃሴ ሲኖር ዜጎችም እና ሌሎች መንገዶች ይኖራል። እነዚህ እንቅስቃሴዎች በሚደረጉበት ጊዜ ያው የፍትና አሰራር ተከትሎ የጉምሩክ አሰራር ተከትሎ መካሄድ አለባቸው የሚል ነገር ላይ ነው የሚወሰደው። ስለዚህ ከጉምሩክ አንጻር የተሟላ አገልግሎት መስጠት በሚያስችል አንጻር የቅድመ ዝግጅት ስራዎችን እያሰራን ቆይተናል። ያው አንደኛው የሰው ኃይል መድበናል። ይህም ወደ አካባቢ የማንቀሳቀስ ስራዎችን ጀምረናል። ያው የገቡ ማነው በሂደት የሚያሉ ማለት ነው።
አቶ ምህረታብ እንደገለጹት የሰራተኛ ማሟላት ስራዎች እየተጠቃለሉ መሆናቸውን አስረድቷል። ኢትዮጵያና ኤርትራ የሚያገናኙ አራቱን መስመሮች ተከፍተው ከቆዩ በኋላ በኤርትራ መንግስት መዘጋታቸው ታውቋል። እስካሁን የተከፈተ መስመር የለም። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
በኬንያ የኢትዮጵያ ኤምባሲ አስፈላጊ የጉዞ ሰነድ ሳይዙ በአዘዋዋሪዎች ተታለው ኬንያ በመግባታቸው ታስረው የቆዩ 489 ዜጎችን ወደ አገር ቤት መመለሱ ተዘግቧል። ኢትዮጵያውያኑ በሕገ ወጥ አዘዋዋሪዎች አማካኝነት ወደ ደቡብ አፍሪካ ለመሄድ ሲሉ በኬንያ የጸጥታ ኃይሎች በቁጥጥር ስር የዋሉ ናቸው ይላል የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ። ኤምባሲው ባለፈው ሳምንት ናይሮቢ ውስጥ ቡሩ ቡሩ በሚባል የፖሊስ ጣቢያ ታስረው የነበሩ 12 ዜጎችን ከኬንያ መንግሥት ጋር በመመካከል አስፈትቶ ወደ ሀገራቸው እንዲመለሱ ማድረጉ ይታወሳል። ኤምባሲው የዜጎቹን መብት ለማረጋገጥና ክብራቸውን ለማስጠበቅ ከሀገሪቱ የኢሚግሬሽን ባለሥልጣን ጋር ተባብሮ እየሠራ መሆኑን ገልጿል ይላል ዘገባው አክሎ። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ታሪክ የመጀመሪያው የተባለለት ሰላማዊ የሥልጣን ርክክብ በዛሬው ዕለት ተካሂዷል። የምክር ቤቱ የቀድሞ ፕሬዚደንት ሐጂ ሙሐመድ አሚን ጀማል ኃላፊነታቸውን ለቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በይፋ አስረክበዋል። የሥልጣን ርክክብ ሥነ ሥርዓቱ አዲሱ የዑለማና ባላደራ ቦርድ ኮሚቴ አባላትና የኢትዮጵያ ሙስሊሞች ተቋማዊ ለውጥ የጋራ ኮሚቴ አባላት በተገኙበት መከናወኑን ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተገኘ መረጃ ያሳያል ሲል የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘግቧል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በማያንማር ለሁለት ዓመታት እስር ላይ የቆዩት ሁለት የሮይተርስ ዜና አገልግሎት ጋዜጠኞች ዛሬ ተለቀው ቤተሰቦቻቸውን ተቀላቅለዋል። ጋዜጠኞቹ የተለቀቁት የሀገሪቱ ፕሬዚዳንት ዊን ሚንት ለብዙ ሺህ እስረኞች በሰጡት ምህረት ነው። ማይክል ብራውን ያጠናቀረው ዘገባ አለ። አዳነች ፍሳዬ ዝርዝሩን ታቀርባለች።
ዋሎንና ኪያው ሶኦ የኦፊሴላዊ ምስጢር ሕግን ጥሰዋል በሚል ክስ የሰባት ዓመታት እስራት ተበይኖባቸው ነበር። ሁለቱ ጋዜጠኞች ከሁለት ዓመታት በፊት የታሰሩት ኢንዲን በተባለው መንደር 10 ሮሂንጋዎች በፖሊስና በወታደሮች ተገድለዋል የሚለውን ወሬ ያጣሩ በነበረበት ወቅት ነው። ጋዜጠኞቹ ከእስር ሲፈቱ የሥራ ባልደረቦቻቸው በደስታ ተቀብለዋቸዋል።
ቤተሰቦቻችንንና የሥራ ባልደረቦቻችንን ለማየት በመቻላችን ደስ ብሎናል። ምን ለማለት እንደምችልም አላውቅም። በጣም ነው ደስ ያለን።
ሁለቱ ጋዜጠኞች ዛሬ ከቤተሰቦቻቸው ጋር የተገናኙት የሚያንማር ከፍተኛ ፍርድ ቤት የይግባኝ ጥያቄያቸውን አልቀበልም ካለ ሁለት ሳምንታት ካለፉ በኋላ ነው። እንዳውም በአንድ ሁኔታ አንድ ሕግ አስከባሪ ባለሥልጣን በሁለቱ ተከሳሾች ላይ የሐሰት ማስረጃ አቅርቤያለሁ ሲል መስክሮ እንደነበር ተገልጿል። ዋሎንና ኪያውሶ በሆሪንጋዎች ስለተፈጸመው ግድያ ላቀረቡት ዓለም አቀፍ ዘገባ የፑሊትዘር ሽልማት አግኝተዋል። ሽልማቱን እነሱ ከታሰሩ በኋላ ዘገባውን አጠናቀው ካቀረቡት ሁለት የሥራ ባልደረቦቻቸው ጋር ተካፍለውታል።
የዩናይትድ ስቴትስ የተወካዮች ምክር ቤት የፍትህ ኮሚቴ ሊቀመንበር ሙሉ የልዩ አቃቤ ሕግ ሮበርት ሞለር ሪፖርት ሳይቀናነስ እንዳለ ይምጣልን በሚለው ዙሪያ የተፈጠረውን ጭቅጭቅ ለመፍታት ዛሬ ከፍትህ ሚኒስቴር ባለሥልጣናት ጋር ይነጋገራሉ ተብሏል። የቪኦኤው ማይክል ብራውን ያጠናቀረው ዘገባ አለ። ቆንጅታዬ ታቀርበዋለች።
ጠቅላይ አቃቤ ሕጉ ዊሊያም ባር ሙሉን የሮበርት ሞለርን ሪፖርት አምጡ ተብለው እንብኝ በማለታቸው የምክር ቤቱ ኮሚቴ ኮንግረስን በመዳፈር ከሶ መጥሪያ ሊሰጣቸው የተንቀሳቀሰ ነው። የኮሚቴው ሊቀመንበር ጄሮልድ ናድለር ነገረቡ ድምጽ ሊያሰጡበት አቅደዋል። እናም በአብላጫ ዲሞክራቶች በሚመራው የተወካዮች ምክር ቤቱና ሊመረምራቸው በሚፈልገው በሪፐብሊካኑ ፕሬዝዳንት ዶናልድ ትራምፕ እንዲሁም በአስተዳደራቸው መካከል ግብግቡ በአዲስ መልክ ሊጧጧፍ መሆኑን ያመለክታል። የሞለር ሪፖርት ሚስተር ትራምፕም ሆኑ የፕሬዝዳንታዊ ምርጫ ዘመቻቸው እሳቸው እንዲያሸንፉ ከሩሲያ ጋር ተመሳጥሮ ያደረገው ነገር የለም የሚል ድምዳሜ ላይ ደርሷል። ያም ብሎም ግን ሚስተር ትራምፕ እንደ ፕሬዝዳንት ምርመራውን ለማሰነካከል በመሞከር ፍትህን የማደናቀፍ ወንጀል መፈጸም አለመፈጸማቸው ላይ ከድምዳሜ አልደረሰም። ፕሬዝዳንቱን ፍትህ በማደናቀፍ ሊያስከስሱ የሚችሉ ያላቸውን ወደ 12 የሚሆኑ አድራጎቶችን ግን ሞለር በሪፖርታቸው ዘርዝረዋል። ጠቅላይ አቃቤ ሕግ ዊሊያም ባር ናቸው በራሳቸው የሞለር የምርመራ ውጤት ፕሬዝዳንቱን ፍትህን በማደናቀፍ የሚያስወነጅል አይደለም ብለው የወሰኑት። ይህ በዚህ እንዳለ በሪፐብሊካንና በዲሞክራቲክ ፓርቲ አስተዳደሮች ውስጥ ያገለገሉ ከ370 በላይ የቀድሞ አቃቢያን ሕግ ትናንትና ሰኞ ባወጡት መግለጫ ፕሬዝዳንት በስልጣን ላይ ያለ በወንጀል ሊከሰስ አይችልም በሚለው የቆየ የፍትህ ሚኒስቴር ፖሊሲ ምክንያት ባይሆን ኖሮ ሮበርት ሞለር በመርመራቸው ፈልፍለው ያወጡት ማስረጃ ሚስተር ትራምፕን ፍትህን በማደናቀፍ ወንጀል ለማስከሰስ በቂ በሆነ ነበር ብለዋል። የቀድሞ አቃቢያነ ሕጉን ደብዳቤ ያወጣው ከሁለት አመታት በፊት ተቋቋመና ፕሬዝዳንት ትራምፕን አዘውትሮ የሚነቅፍ ፕሮቴክት ዲሞክራሲ የተባለ ተሟጋች ቡድን ነው።
በመጨረሻም የስፖርት ዜና አለን።
48ኛው የኢትዮጵያ አትሌቲክስ ሻምፒዮና ዛሬ ሲጀመር በወንዶችና ሴቶች የ10000 ሜትር የፍጻሜ ውድድሮች ተደርገዋል። በሴቶች 10000 ሜትር ፍጻሜ አራት ዙር እስኪቀር ድረስ 10ኛ ሆና ሌሎችን አትሌቶች ስትከተል የነበረችው ለተሰንበት ግደይ ቀሪዎቹን 3 ዙሮች በከፍተኛ ፍጥነት በመሮጥ የሻምፒዮናውን 13 ዓመት የቆየ ሬኮርድ በመስበር ጭምር አሸንፋለች። ለተሰንበት ርቀቱን ለመጨረስ የወሰደባት ጊዜ 32 ደቂቃ 10 ሴኮንድ ከ13 ማይክሮ ሴኮንድ ነው። ፀሐይ ገመቹና ነጻነት ጉደታ ሁለተኛና ሶስተኛ ወጥተዋል። ከፍተኛ ፉክክር በታየበት የወንዶች 10000 ሜትር ፍጻሜ ሰለሞን ባረጋ ውድድሩን በ28 ደቂቃ 23 ሴኮንድ 67 ማይክሮ ሴኮንድ በመጨረስ አንደኛ ወጥቷል። አንዱ አምላክ በልሁ በሁለተኛ፣ አባዲ ሐዲስ ሶስተኛ በመሆን አጠናቀዋል። የአትሌቲክስ ሻምፒዮናው እስከ ግንቦት 4 ይቆያል ሲል ግርማቸው ከበደ የላከው ሪፖርት ያስረዳል። እናመሰግናለን። በዚሁ ዜናው ይጠቃልላል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሚያዝያ 29 2011 ዓመተ ምህረት ምሽት ፕሮግራም ነው።
የአይኤፍቲ የሚባለው የዓለም ባንክ አካል የሆነው የግል ዘርፉን የሚመለከተው አካል ያለውን ተስፋ በማየት በየአመቱ በብድር ሳይሆን በእርዳታ ሳይሆን በኢንቨስትመንት $1 ቢሊዮን ኢንቨስት ለማድረግ ወስኗል።
በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ናቸው። በንግድና ምጣኔ ሀብት ክፍለ ጊዜ ይመለሳሉ።
ሀሳብ የማመንጨት ስራ ያንጎል ነው። በእርግጥ ጥላሁን ገሰሰ ልብ ላይ ነው ወይስ ጉበት ፍቅር ሲይዝ የት የሚያርፍበት ብሎ ከልብ ጋር ድሮ በእርግጥ ሳይንስ ብዙ ባልገፋበት ጊዜ የሰው ልጅ ስሜት የሚመነጨው ከልብ ውስጥ ነው የሚል ግምት ነበር።
ፕሮፌሰር ዮናስ እንዳለ ገዳ ናቸው የሰማችኋቸው። በዩናይትድ ስቴትስ የሜዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያና በሕክምና ትምህርት ቤቱ የትምህርት ክፍሉ ኃላፊ ናቸው። በሰው ልጅ የተፈጥሮ ስሜት ጠባይ ምንነት፣ የሥነ ልቦና ጤናና አለፍ ብሎም ከጤናማው ምህዋር ውጭ የሚታዩ ሁኔታዎችን በሚመረምር አዲስ ቅንብር በሁለተኛው አጋማሽ በሐኪሞን ይጠይቁ ክፍለ ጊዜ ይመለሳሉ። ጠብቋቸው።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በስልጣን አላግባብ በመገልገልና ከባድ የሙስና ወንጀል ፈጽመዋል ሲል ፌደራል ጠቅላይ አቃቤ ሕግ የቀድሞውን የብሔራዊ መረጃና ደህንነት አገልግሎት ኃላፊ አቶ ጌታቸው አሰፋን ጨምሮ በ26 ሰዎች ላይ ክስ መስርቷል። ፍርድ ቤቱ በተከሳሾች ላይ የቀረበውን ክስ በንባብ ለመስማት ለነገ ቀጠሮ ሰጥቷል። መለስካቸው አማረ ዝርዝሩን ይዟል።
አቃቤ ሕግ ዛሬ ለፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛው ወንጀል ችሎት ያቀረበው ክስ እንደሚያመለክተው በ26 ሰዎች ላይ ስልጣንን አላግባብ በመጠቀም ህገወጥ ድርጊቶችን በመፈጸም ከባድ የሙስና ወንጀል ፈጽመዋል ሲል ከ46 በላይ ክሶችን መስርቶባቸዋል። ዛሬ ችሎት የቀረቡት ከ26ቱ ተከሳሾች መካከል 22ቱ ብቻ ናቸው። የቀድሞው የብሔራዊ መረጃና ደህንነት አገልግሎት በሚኒስትር ደረጃ ዳይሬክተር ጄኔራል አቶ ጌታቸው አሰፋ፣ አቶ አጽብሃ ግደይ፣ አቶ አሰፋ በላይና አቶ ሽሻይ ልዑል የተባሉ ተከሳሾች ዛሬ ፍርድ ቤት እንዳልቀረቡ ታይቷል። ችሎቱ የተሰየመው አመሻሹ ላይ 10 ሰዓት ካለፈ በኋላ ስለነበረ የቀረበውን ክስ ሙሉ ለሙሉ ለማንበብ እንደማይቻል አስታውቆ ፍርድ ቤቱ ከሁለተኛ ተከሳሽ እስከ አምስተኛ ተከሳሽ የተመለከተውን ክስ በንባብ ለማሰማት ጀምሯል። ይሁንና የአምስተኛውን ተከሳሽ ክስም ለማጠናቀቅ አልቻለም። አቃቢ ሕግ በአንደኛ ተከሳሽ ላይ የመሠረተው ክስ እንደሚለው አጠቃላይ የተቋሙን ሥራዎች በሚመራበት ጊዜ በሕግ አግባብ የተሰጠውን ሥልጣን መሠረት በማድረግ ተቋሙ የተቋቋመበትን ጥራት ያለውን መረጃ በማቅረብና አስተማማኝ የደህንነት አገልግሎት በመስጠት የአገሪቱን ብሔራዊ ደህንነት የመጠበቅ ዓላማን ከግብ በሚያደርስ ሁኔታ ተቋሙን ማደራጀትና መምራት ሲገባው ይህንን ወደ ጎን በመተው በሰዎች መብት ላይ ጉዳት እንዲደርስ ለማድረግ በማሰብ በሕግ ከተሰጠው ሥልጣን ውጪ የተለያዩ ድርጊቶችን በመፈጸምና በማስፈጸም ወንጀል ፈጽሟል ሲል የአቃቤ ሕግ ማመልከቻ ይዘረዝራል። በመጨረሻም በክሶቹ ላይ በተገለጹት ተበዳዮች ላይ ከፍተኛ የሰብአዊ መብት ጥሰት እንዲፈጸምባቸው ያደረገ በመሆኑ በዋና ወንጀል አድራጊነት ተካፋይ በመሆን በፈጸመው በሥልጣን አላግባብ በመገልገል የሚፈጸም ከባድ የሙስና ወንጀል ተከሷል ይላል። ፍርድ ቤቱ በንባብ ያሰማቸው የአራት ተከሳሾች ክስም በዝርዝር የተለያዩ ይሆናል እንጂ ተመሳሳይ ናቸው። ፍርድ ቤቱ የአምስተኛ ተከሳሽን የአቶ ደርበው ደመላሽን ክስና ሌሎችንም በንባብ ለመቀጠልና ዛሬ ችሎት ባልቀረቡ አራት ተከሳሾች ላይ አቃቤ ሕግ የሚሰጠውን አስተያየት አዳምጦ ብይን ለመስጠት ነገ ከቀትር በኋላ ቀጠሮ ይዟል። ፍርድ ቤቱ እንደተሰየመ ከዚህ በፊት ባልተለመደ ሁኔታ ለተከሳሾችም ሆነ ለከሳሽ አቃቤ ሕግ መተማመኛ የመሰለ ቃል ሰጥቷል። ፍርድ ቤቱ በችሎት እንደገለጸው ይህ ፍርድ ቤት ከማንኛውም ወገን ጣልቃ ገብነትን እንደማይቀበል፣ የሚሠራውም በሕግ ብቻ እንደሆነና የትኛውም ወገን የሚያገኘው ውሳኔ በነጻና በገለልተኛ ፍርድ ቤት በሕግ ብቻ እንደሚሆን እርግጠኛ እንዲሆኑ ተናግሯል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የመጽሔቱ ዘገባዎች ይቀጥላሉ።
በወንጀል የተጠረጠሩና በሕግ የሚፈለጉ ሰዎችን ለማሸሽ ሞክረዋል የተባሉ አራት የመከላከያ ሰራዊት አባላት በምዕራብ ጎንደር ዞን ቋራ ወረዳ በቁጥጥር ስር ውለው ምርመራ እየተካሄደባቸው መሆኑ ተገልጿል። አንዳንድ የአካባቢው ነዋሪዎች እዚያ የተሰማሩ የመከላከያ ሰራዊቱን አባላት አናምንም እያሉ መሆኑንና የመከላከያ ሰራዊቱ አሁንም ከፓርቲ ተጽዕኖ አልወጣም የሚል መልእክት ያዘሉ በማኅበራዊ ሚዲያ ላይ የሚሰፍሩ አስተያየቶችን አስመልክቶ የጠቅላይ ሚኒስትሩ ጽሕፈት ቤት የፕሬስ ኃላፊ አቶ ንጉሡ ጥላሁን በሰጡት ምላሽ አንድን ስህተት አይቶ ሙሉ ድምዳሜ ላይ መድረስ ተገቢ አይደለም ብለዋል። አስቴር ምስጋናው ከባህር ዳር ዝርዝሩ ልካለች።
የምዕራብ ጎንደር ዞን ምክትል አስተዳዳሪና የአስተዳደርና ጸጥታ ጉዳዮች መምሪያ ኃላፊ አቶ ደሳለኝ ጣሰው ከአሜሪካ ድምጽ ጋር በነበራቸው ቆይታ በምዕራብ ጎንደር ዞን ቋራ ወረዳ ቁጥር 1 ተብሎ በሚታወቀው አካባቢ ከወራት በፊት የብሔር ጠብ በማስነሳት ለሰዎች ሕይወት መጥፋትና ንብረት መውደም ጠንቅ ሆኗል ተብለው የተጠረጠሩ 5 ግለሰቦችን ከሰሞኑ 4 የመከላከያ ሰራዊት አባላት በያዙት ተሽከርካሪ ለማሸሽ ሲሞከሩ በህብረተሰቡና በጸጥታ አካላት ትብብር በቁጥጥር ስር ውለዋል ይላሉ።
የሞት ከፋዮች ሁለት ፋይናንሶች መከላከያ እሱ አመራሩና አምስት የሚሆኑ አጃቢዎች ሆነው ነው ወደ ቋራ ቁጥር 4 ይሄዱት። ይሄን የመከላከያ ደሞዝ አባላት ሲከፍሉ ከዋሉ በኋላ ሲመለሱ አንደኛው ተጠርጣሪ ከመከላከያ ካምፕ አራት ግለሰቦች ጋር አለ ተብሎ ቆማ ተሰርቶ እዛ አካባቢ ያሉ የወረዳ አመራርና የጸጥታ መዋቅር ወደ ቦታው ሲሄዱ ክፍያ እንደጨረሱ በሆራሉ ይዟቸው ወደ ሽንፋ ቀጠና አካባቢ በደሚባለው ሲንቀሳቀስ ቆማ ተደረሰ። በድምሩ አምስቱን ሆራሉ ይዞ በሚሄድበት ጊዜ በደረሰው መረጃ የአካባቢ ጸጥታ መዋቅርና ማህበረሰቡ እንዲቆሙ አደረገ። እነዛን አምስት ሰዎችም ስልካቸውንም በሬዲዮ ፓትሮል አማካኝነት በእኛ ወረዳምና የዞን አመራር የጸጥታ መዋቅር ትብብር ህብረተሰቡም እንዳለ ሆኖ ተይዘው ወደ ቋራ ወረዳ ምርመራው እንዲጣራ ለህግ እንዲተላለፍ የተደረገበት ሁኔታ ነው።
ተጠርጣሪዎቹ የመከላከያ ሰራዊት አባላት ኮሎኔል አንግ ሶማሪያ የ33ኛ ክፍለ ጦር ሁለተኛ ብርጌድ አንደኛ ሻለቃ አዛዥ መጋቢ 50 አለቃ አባድር አብራሽ ሹፌር 10 አለቃ ደጀና ቡቶ የሂሳብ ባለሙያና ወታደር ሳምራዊት ገብረ እግዚአብሔር ናቸው። በቁጥጥር ስር የዋሉት እነዚህ የመከላከያ ሰራዊት አባላት በቋራ ወረዳ ቁጥር 4 ነፍስ ገበያ አካባቢ ለሚገኙ የኢፌዴሪ መከላከያ ሰራዊት አባላት ደሞዝ ለመክፈል መጥተው ወደ መተማ ሲመለሱ በመኪናቸው አምስት በወንጀል የተጠረጠሩ ግለሰቦችን ከያዙት የጦር መሳሪያ ጋር ለማሸሽ ሲሞክሩ ነው የተያዙት ይላሉ።
ሁለት ካላሽንኮቭ መሳሪያና ወደ 9 ካዝና ባብሮ የተገኙ መሆኑ 50,000 በላይ ብር በእነዚህ ግለሰቦች እንደነበር መሳሪያ ማዝ ያለባት የመሳሪያው ባለቤቶች ነበሩ። ገንዘብ ለሚከፍሉ ሰዎች ለፋይናንስ ለመከላከያ ፋይናንስ መሳሪያውን አስዞታል።
በተለይ የ33ኛ ክፍለ ጦር ሁለተኛ ብርጌድ አንደኛ ሻለቃ አዛዥ ኮሎኔል አንግ ሶማሪያ ከድርጅቶቹ በመነሳት በጥርጣሬ አይን የሚታይና በተደጋጋሚም በአካባቢው በጸጥታ አካላት የተገመገመ ግለሰብ ነበር ይላሉ አቶ ደሳለኝ ጣሰው።
በመሰረቱ ይህን ግለሰብ ከዚህ በፊትም ገምግመን መስተካከል እንዳለበት ወገንተኝነት እንደሚጓደለው ተልኮ ውጭ እየሰራ እንደሆነ በጋራ መስራት ፍላጎት ይዘለው እንደሆነ ገምግመን አቅጣጫ አሰጠን ነበር። አልተማረበትም። አሁን በወንጀሉ ተይዟል። ያለው ሁኔታ ይሄ ነው።
በቋራ ወረዳ አካባቢ ከሚኖሩ አንዳንድ አስተያየት ሰጪዎች መካከል ወጣት አበባው እንደሚናገረው በአካባቢው ሰላምን ለማስከበር በሚመደቡ የመከላከያ ሰራዊት ላይ እምነት የለንም ይላል።
በተለይ ከማንነት ጋር ተያይዞ ምንም አስተዳደሮች እንደማያውቁት የማንነት ተገን ተደርጎ አላስፈላጊ የንብረት የሰዎች ውድመት እንዲከሰት ተቀበለ። በዚህ ማሳያ የሚሆኑት በሽንካ በቋራ መተማ እንዲሁም በኪርጋ አካባቢ ከፍተኛ የሆነ ፈጥሮ ነበር። ይህን ትንሽ ሙሉ በሙሉ የተቋሙ አባል ናቸው ለማለት አይደለም። አንዳንድ መከላከያ ተቋሙ የማይወክሉ የግል ጥቅማቸውን የሚያግበሰብሱ ድርጊት ይፈጽሙ ቆይተዋል። ከዛ በኋላ 33ኛ ክፍለ ጦር ከተቀየረ በኋላ አሁን የአካባቢ ሰላም ወደ ነበረበት የመረጋጋት ገብቷል ማለት ነው። ይሁንና አሁን እንዲሁም የአካባቢ ማህበረሰብ በተቋሙ ላይ የሆነ ቅራኔ እንዳሳድር አድርጓል እና ይህን ደግሞ የሚመለከተው ያስተካክል ይገባል።
ከወራት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ ከጎንደር ከተማ ነዋሪዎች ጋር በነበራቸው ውይይት ከለውጡ በኋላ ትልቅ ስራ ተሰርቷል ከተባለ መከላከያ ውስጥ ያለው ማሻሻያ ነው ብለው ነበር።
መሬት የነካ ለውጥ ሰራን ብለን ድርጅታችን ነክተን መናገር ከቻል መከላከያ ውስጥ ይሰራል። ከእዝ ጀምሮ እስከ ክፍለ ጦር ባለው አደረጃጀት ለመጀመሪያ ጊዜ አማራውም ኦሮሞም ትግሬውም ሌላውም ብሔር ብሔረሰብ ኮሚቴ ሆኖ የሚሰራበት በከፍተኛ ደረጃ መከላከያ ውስጥ ለውጥ ያመጣ ስራ ተሰርቷል።
ከሰሞኑ ታዲያ እነዚህ የመከላከያ ሰራዊት አባላት ተጠርጣሪ ወንጀለኞችን ለማስመለጥ የሞከሩትን ዘገባ በማህበራዊ ሚዲያ ከተሰራጨ በኋላ ብዙ አስተያየት ሰጪዎች በመከላከያ ሰራዊት አሁንም በአንድ ፓርቲ ተጽዕኖ ስር ነው ያለው የሚል ትችት ተሰንዝሯል። ይህንን በተመለከተ የጠቅላይ ሚኒስትር ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን አነጋግሬያቸው ነበር።
ክቡር ጠቅላይ ሚኒስትሩ እንደገለጹት ትልቅ ሪፎርም እየተሰራበት ይህንን ህዝቡም ያረጋግጣል። ነገር ግን ደግሞ አንድ ነገም ተነጎዳል ዛሬ አንድ ስህተት ሆኖ ወይም ደግሞ በሚያስተረጥር ጉዳይ ተሰርቶ ሲገኝ የሰዎችን ስምም ሌላም ነገር አይቶ ጥቅልል ያለ ማደማደሚያ ላይ መድረስ እውነቱን ላያሳየን ይችላል። ይህ የሆነ ሆኖ ተቋሙን እንደዚህ አይነት ጥርጣሬ በመጣበት ጊዜ ወዲያው ተቀብሎ ጉዳዩን ለመፈተሽ በፍጥነት ወደ ስራ መግባቱ ተቋሙ የተለወጠ ተቋም መሆኑን የሚያሳይ ነው። በህብረተሰቡ በኩል ወይም ደግሞ ይህንን ጥያቄ ያነሱ አሉ ብለሽ ያልሽውን በተመለከተ እነሱ ያዩበት መንገድና ሁኔታ አለ። ነገር ግን ደግሞ በሌላ መልክ ያለውን በመከናከም በአገር ደረጃ ያለውንም መረጃና ከላይ ሁኔታ ማየትና መመልከት በጣም ተገቢ ነው። ጉዳዩ ግን በሁሉም መልክ ተጣርቶ በየትኛውም ደረጃ እርምጃ የሚያስወስድ ሆኖ ሲገኝ እርምጃ የሚወሰድበት መሆኑ ጥርጥር ውስጥ ሊገባ አይችልም።
ተጠርጣሪዎቹ የመከላከያ ሰራዊት አባላት በአሁኑ ሰዓት ምርመራ እየተደረገባቸው ሲሆን የምርመራ ውጤቱ እንዳለቀ ለሕዝብ ይፋ ይሆናል ተብሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። ተከታዩ ዘገባ ወደ ምዕራብ ወለጋ ይወስደናል። ምዕራብ ወለጋ ላሎ አሳቢ ወረዳ ውስጥ ባለፈው ቅዳሜ 10 ሰዎች የጭነት መኪና ላይ አሸዋ ሲጭኑ ተገደሉ ሲል አንድ ከቅርብ አየሁ ያለ ግለሰብ ለቪኦኤ ቃሉን ሰጥቷል። የዞኑ የጸጥታ ጽህፈት ቤት ስለ ጉዳዩ እያጣራ መሆኑን ጠቅሶ በስፍራው ሲታኮሱ የነበሩት የኦሮሞ ነጻነት ግንባር ሸኔ ታጣቂዎች ናቸው በማለት ሁለት ግለሰቦችን በቁጥጥር ስር ማዋሉን አስታውቋል። ትጥቅ አልፈታም እስከ መጨረሻው እዋጋለሁ ያለ የኦሮሞ ነጻነት ግንባር ታጣቂ አንጃ በአካባቢው የሚንቀሳቀስ መሆኑ የሚታወቅ ሲሆን ደበሌ የሚባል የዚሁ የኦሮሞ ነጻነት ግንባር አፈንጋጭ የታጣቂዎች የምዕራብ ኦሮሚያ ዞን መሪ ነው የተባለ ግለሰብ በበኩሉ ሰዎቹን የገደሉት የመከላከያ አባላት ናቸው፣ የተያዘ የኦነግ ታጣቂም የለም ብሏል። ናኮር መልካ ተጨማሪ አለው።
ኪኒሳ ገበየው ባለፈው ሳምንት ቅዳሜ ከቀኑ 10 ሰዓት ገደማ በላሎ ሐሳቢ ልዩ ስሙ ለጋሻዋ ኡዋ በተባለ ስፍራ ላይ ተፈጠረ ያለውን እንዲያብራራል።
ወበለ ሰኮት ይኑረደሞ ታምሩ ገበየው ደመን
ወንድሜ ነው የሞተው። ታምሩ ገበየው ይባላል። አሸዋ ሊጭን ሄዶ ነበር። ስራ ሰርቶ ነበር የሚማረው። አባት የለውም። ከችግረኛ እናቱ ጋር ነው የሚኖረው። ተኩስ የነበረው ጧት 3 ሰዓት ገደማ ሲሆን ተኩሱ በማቆሙ ከሰዓት በኋላ ነው የሄዱት። በስፍራው በአጠቃላይ 10 ሰዎች ናቸው የሞቱት ብሏል። የምዕራብ ወለጋ ጸጥታ ጽፈት ቤት ኃላፊ አቶ አብዩ ምህረት ተከታዩን ምላሽ ሰጥተዋል። እውነት አይደለም። የመከላከያ ሰራዊቱ በመንገዱ ሲያልፍ ነበር። የኦነግ ሸኔ ታጣቂ በመንግስት ሰራዊት ላይ ተኩስ ከፈተባቸው። በሁለቱ መካከል የተኩስ ልውውጥ ነበር። በተኩሱ መካከል ስለተፈጠረው ነገር እያጣራን ነው። የተጎዱ ሰዎች አሸዋ በማውጣት ላይ የነበሩ ሰዎች ናቸው የተባለውን አስመልክቶም ትክክል መሆኑን እያጣራን ነው። በአካባቢው ግን አሸዋ የሚያወጣ ኦነግ ሸኔ የለም። በመተኮስ ላይ የነበረ አንድ ሰው ከነትጥቁ፣ አንድ ሌላ ሰውም ያለ ትጥቅ እዛው ተይዘዋል። ይሄ መቼ ይቆማል ብለህ ለጠየቅከው እነሱ ወደ ሰላም ሲመለሱ ነው። የህግ የበላይነት እስኪረጋገጥ ሰራዊቱ መንቀሳቀሱ የማይቀር ነው ሲሉ አብራርተዋል ኃላፊው። የኦሮሞ ነጻነት ግንባር የምዕራብ ዞን ጦር መሪ ወይም ደበሌ ጉማባሴ ቢሳ የምዕራብ ወለጋ ጸጥታ ጽፈት ቤት ኃላፊ አቶ አብዩ ምረት ላቀረቡት ክስ ተከታዩን መልስ ሰጥተዋል። በኦሮሞ ነጻነት ተዋጊዎችና በአገር መከላከያ ሰራዊት መካከል የተኩስ ልውውጥ ተካሂዶ ነበር። ምክንያቱም መንግስት የእኛን ተዋጊዎች ይከታተላል፣ ፍተሻም ያደርጋል። በዚህ ሂደት ውስጥ ተዋጊዎቻችን ተከላክለዋል፣ ድልም አድርገዋል። ከዛም በኋላ መከላከያው በጉልበት ስራ የሚተዳደሩ ሰላማዊ ዜጎች ላይ ተኩስ ከፍቶ በላሉ ሐሳቢ ብዙ ሰዎችን ገድሏል። መንግስት ከገደለ በኋላ ይህንን የፈጸመው አይታወቅም ይላል። የእኛ ተዋጊዎች ካሸነፉ በኋላ ከኋላ የመጣው ተጨማሪ ኃይል ነው ሰላማዊ ሰዎችን የጨረሰው። በእኛ በኩል የሞተም ሆነ የቆሰለ የለም። የተማረከ የእነሱ ሰራዊት እንጂ የእኛ አይደለም ሲሉ ለቪኦኤ አብራርተዋል። በቅርብ ርቀት ላይ ሆኖ ሁኔታውን ሲከታተል እንደነበር የተናገረ እማኝ ሁላና ይባላል አየው ያለውን ገልጿል። ቦታው ድልድይ ላይ ነበር። አሸዋውን የሚያወጡት በመንገድ ዳርቻ ነበር። አሸዋውን በአይሱዙ የጭነት መኪና ላይ ሲጭኑ ነው 10 ሰዎች የተገደሉት። የውስጥ ሱሪ ብቻ ነበር የለበሱት። አሸዋ የሚጭኑበት አካፋም ይዘው ነበር። በሁለት ስሪኤፍ መኪና የሚጓዙት ሲያልፏቸው በኦራል መኪና ውስጥ የነበሩት ተኩሱባቸው ብሏል። የመከላከያ ሰራዊቱ ለህብረተሰቡ ስለሚያደርገው ጥንቃቄ የዞኑ ጸጥታ ኃላፊ እንዲህ ብለዋል። የመንግስት ሰራዊት አባላት ለህብረተሰቡ የቆሙ መሆናቸውን የሚያሳየው በህዝብ መካከል ሆነው ሲተኩሱባቸው እንኳ እየተመቱም ቢሆን ህዝቡ እንዳይጎዳ መልሰው ለመተኩሳቸው እንዲሁም የሁለት ታጣቂዎችም ከዛሬ ነገ ተምረው ይመለሳሉ ተብለው መጥተዋቸውም ሌላ ማሳያ ነው ሲሉ ለቪኦኤ ተናግረዋል። የኦሮሞ ነጻነት ግንባር ጦር መሪ ኩማባስ ታዋጊዎቻቸው ስነ ምግባር አላቸው ብለዋል። ከሰራዊቱ ስነ ምግባር መካከል ትልቁ ለህዝቡ ደህንነት መጠንቀቅና ህብረተሰቡ በሚንቀሳቀስበት ቦታ ላይ ውጊያ አይካሄድም፣ ለዚህ ትልቅ ጥንቃቄ ይደረጋል በማለት ገልጸዋል። የኦነግ ሰራዊት አዲስ አበባ ከሚገኘው አመራሩ ጋር ከአንድ ወር በፊት መለያየቱ መግለጹ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ወደ መጨረሻው መጽሔት ውስጥ ላይ ደርሰናል። ዋሽንግተን አውሮፕላን ተሸካሚ መርከብና ቦምብ ጣይ ግብረ ኃይል ወደ መካከለኛው ምስራቅ እንደምትልክ የዩናይትድ ስቴትስ ብሔራዊ የደህንነት አማካሪ ጆን ቦልተን መግለጻቸው በአካባቢው በሚገኙ ሀገሮች መካከል የተለያየ ስሜት መፍጠሩ ተገልጿል። ኢራን ውሳኔውን ስታወግዝ፣ አንዳንድ የዩናይትድ ስቴትስ ሸሪክ አገሮች ግን ይሁንታቸውን አሳይተዋል። ኤድዋርድ ኢሬኒያን ከካይሮ ያጠናቀረው ዘገባ አለ፣ አዲሱ አበበ ያቀርበዋል።
أرسلت واشنطن رسالة تحذير لإيران. وزير الخارجية مايك بومبيو قال إن الإجراءات المتخذة
يونايتد ستيتس أوروبلان تشكامي يمركبنا يا يهايل أدكي بدون اندمتلك يا عرب مجنانيا بزهاني فاعد الرقود كإيران غارة وطرتو باية لبتنا يا إيران بالسلطاناتم كفارس يالون ستريت اوف هرموز مترال في عالم ازغات إياس فرارو باللبت وقتنا. የኢራኑ የበላይ መሪ አያቶላህ አሊ ሆሜኒ ባለፈው እሁድ ኢራንን ለሚጎበኙ ተማሪዎችና መምህራን በተናገሩት ቃል ቴህራን የኋላ ኋላ በእግዚአብሔር እርዳታ ጠላቶቿን ዩናይትድ ስቴትስና እስራኤልን እንደምታሸንፍ ገልጠዋል።
በውዱድ ተብሊጋት ወሲኢ ጊደራን በሪየ መሽቡብ ከርደን
ምንም እንኳን ዩናይትድ ስቴትስ በፕሮፓጋንዳ ሃያል ብትሆንና የኢራን ወታደራዊ አቅም አናሳም ቢሆን በእግዚአብሔር እርዳታ ዩናይትድ ስቴትስን አሸንፈን እስራኤልንም እናንበረክካታለን ነው ያሉት። አንዳንድ የአረብ መገናኛ ብዙሃን እንደዘገቡት ኢራንና የሊባኖስ ሄዝቦላ ጋዛ ውስጥ ለሚገኙ የፍልስጤም ሐማስ ንቅናቄ እስራኤል ውስጥ የሚገኙ ኢላማዎችን ለመምታት በቅርቡ በተካሄደ ጦርነት የተጠቀሙበትን አዲስ የሮኬት ማስወንጨፊያ ሰጥተዋል። ይህን ግን ቪኦኤ በነጻ ምንጭ አላረጋገጠም። ዩሱፍ አዚዝ የአል አረቢያ ቴሌቪዥን ተንታኝ ናቸው። በርሳቸው ገለጻ መሰረት ኢራን፣ ሊባኖስ፣ አፍጋኒስታንና ኢራቅ ያሏትን ሚሊሻዎች ኢራቅና አፍጋኒስታን ውስጥ የሚገኙ የዩናይትድ ስቴትስ ኃይሎችን ለማጥቃት እንድትችል ወደ ምዕራቡ የኩዘስታን ክፍለ ሀገሯ አስገብታለች። ኢራናዊው ተንታኝ ማሱድ አል ፋይክ በበኩላቸው ኢራን ጠላቶቿን የመቋቋም አቅሙ ስለሌላት ጦርነት ውስጥ የምትገባ እንደማይመስላቸው ለአረብ መገናኛ ብዙሃን ገልጠዋል። ይሁንና ግን አሉ፣ ኢራን ጠንካራና ፈጣን ጀልባዎች ስላሏት ከባህረ ሰላጤው በሚገቡ ላይ ጥቃት መፈጸም ትችላለች። የኢራኑ ኢዝና ዜና አውታር በዘገባው ፕሬዝዳንት ሐሳን ሮሃኒ ነገ ረቡዕ የዩናይትድ ስቴትስን ማዕቀብ በተመለከተ መልስ እንደሚሰጡ ገልጧል። ፕሬዝዳንቱ አክለውም ኢራን ከዩናይትድ ስቴትስ የሚቃጣበትን ጥቃት ማክሸፍ ይኖርባታል ሲሉም ተናግረዋል።
ጃንግ እምሩዝ ማባ አሜሪካ ጃንግ ዳር ኡሚድ
ዩናይትድ ስቴትስ የኢራንን ፖለቲካዊ ስርዓት ለማውደም ጦርነት ላይ ነች። ወጣቶቻችን ግን ይህን ልብ ሊሉ በወጉም እንዲገነዘቡና እንዲማሩ እንዲያውቁም ይገባል ምለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከ2015ቱ የኢራን የኒኩሌር ስምምነት መውጣታቸው አይዘነጋም። እናም ፕሬዝዳንት ትራምፕ ዩናይትድ ስቴትስ ከስምምነቱ የወጣችበትን ዓመት ለማስታወስ ነገ ረቡዕ ኢራን ላይ አዲስ ማዕቀብ ይጥላሉ ተብሎም ይጠበቃል።
እናመሰግናለን አዲሱ ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን ቆዩ። አሁን ለ4 ሰዓት 25 ጉዳይ ነው አዲስ አበባ ላይ። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር VOA amharic ብላችሁ ተከተሉን፣ ተነጋገሩ። የVOAN app VOA Horn of Africa ብላችሁ ከአፕ ስቶር እና ከፕሌይ ስቶር ጭናችሁ በቀላሉ መከታተል ትችላላችሁ ዝግጅቶቻችንን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ቴክኒሺያኑ ኦድሬስ ሬጅስ ነው። የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የምሽቱ ዝግጅት ዋና አዘጋጅ ትዝታ በላቸው ነች። እያስተናገድናችሁ ያለ ነው ሰሎሞን አባተና
እኔም ሰለሞን ክፍሌ ነን።
አሁን ወደ ተከታዩ ቅንብር እናልፋለን።
በኢትዮጵያ ባለፉት ጥቂት ዓመታት የጨቅላ ሕፃናትን ሞት ለመቀነስ ቢቻልም አሁንም የሞት መጠኑ ከፍተኛ መሆኑ ይነገራል። ይህንን ችግር ለማቃለል የተለያዩ ዘዴዎችን በመከተል ጥረት እየተደረገ ሲሆን ካንጋሩ የእናቶች እንክብካቤ ጥቅም አሳይቷል በሚል በአራት ክልሎች ተግባራዊ እየተደረገ መሆኑ ተገልጿል። የሐዋሳ ዩኒቨርሲቲ ከጤና ጥበቃ ጋር በመቀናጀት በሶስት ወረዳዎች ፕሮጀክቶች ቀርጾ እየሰራ ሲሆን በወንዶ ገነት ደንና እርሻ ኮሌጅ የተዘጋጀውን የምክክር መድረክ ቃኝቶ ዮናታን ዘብዴዎስ ተጨማሪ ሪፖርት ከሐዋሳ ልኮልናል።
ልጅ ሲወለድ የነበረው ክብደት 1.1 ኪሎ ነው። ከዚህ በፊት የወለድኩት ልጅ ደግሞ 4.5 ኪሎ ግራም ነበር። ልጅ እንዲሞን ዛውቅ በጣም ነበር ያዘንኩት። የሚያድግም አልመሰለኝ ነበር። በስድስተኛ ቀኑ ነው ልጅን ባይኔ ያየሁት። አልቅሺ አዝኝትች ነበር የወጣሁት። አሁን ግን ይወድቁልኛል። ይሁሉ የሆነው በፈጣሪ ረድኤትና ሐኪሞች መከሩኝ በተጠቀምኩት የካንጋሮ እናቶች ክብካቤ ወይም የገላ ለገላ ያስተካከፈ ህክምና ነው ብሎኛል ወይዘሮ መድኃኒት ቡልቡላም።
1.4 ሲቶን ከፍተኛ ስጋት እየተሰማኝ ምትድን ወይም ምትፈወስ እንዴ ሰው ሆና ይዛታለሁ ወይ ማቅፋታለሁ ብዬ አላሰብኩና ፈርቼ ነው። ግን ካንጋሮን መጠቀም ጨቅላ ህፃናት ተብሎ ከገባቸው ዲ ይልኩት ከስድስተኛ ቀን በኋላ ነው ህፃኗን እጅ ያያዩት። ሲሄድ 1.2 ከምናምን ሆና ነው ያለችው። እና ሰዋት መስልም ከኦፕራሽን ስለሆንኩኝ ለማጠፉ ከብዶኝ ነበር። ቢከብደኝም ካንጋሮን በዚህም በዚህም የተዘካካው የልብ መቆጣጠሪያ ምትሉ በቱቦ በፍንጫ የሚሰጠው ኦክሲጂኑ እያለ እዛ እያለ ነበር እኔ ወደ እናት ሳትመጣ ማጠፍ የጀመርኩት።
ስትወለድ 800 ግራም ነበረች። ስጋና አጥንት የለውን ልጅ ወልዶ ማን ያድግልኛል ብሎ ያስባል? ታድጋለች ብዬ አላስብም ነበር ያለችው ደግሞ ወይዘሮ ትዝታ አዳኔ ነች። ልጅ ስትወልድ የመጀመሪያ መሆኗን ገልጻ በእድሏ እንዳዘነችና በዙሪያ የነበሩ ሰዎችም አንቺ ብቻ ትረፊ ያሉኝም ነበር ነው የምትለው።
ስትወለድ 800 ግራም ነው፣ 200 ግራም ገፍታ ታጣለች። አሁን ደስ ትላለች፣ በጣም ወፍራለች፣ ደግሞ ትልቅ ናት። አዎ በጣም ጠቅሞኛል፣ እሱ በጣም ጠቅሞኛል። እኔ ጋር ከመጣች በኋላ እዛ ደርቃ ነበር። በዚህ ደረቴ ላይ ካንጋሮ ይዚያት ነው ሰው ሆነች።
ካንጋሮ የእናቶች ክብካቤ ሀሳቡ የመጣው ካንጋሮ ከተሰኘው የዱር እንስሳ ነው። ካንጋሮ ደረቷ ላይ ባለው ከርጥት ልጇን በመያዝ ታሳድጋታለች። ይህንን ነው ሐኪሞች ወይም ሳይንቲስቶች ጥናት በማድረግ ያለ ጊዜ የሚወለድ የሰው ልጅ እንድተርፍ እናቶች የገላ ሙቀት በመስጠት እንዲያሳድጉ በማድረግ ላይ የሚገኙት። ምንም እንኳን የሕክምናው ዘዴ ውጤታማ ቢሆንም በዓለም አቀፍ ደረጃም እውቅና አላገኘም ነበር። ይሁን እንጂ አሁን ያደጉ ሀገራትን ጨምሮ ተፈጥሯዊ ሕክምና መሆኑን በመረዳት አሁን ጥቅም ላይ ያዋሉት ይገኛል። ይህ የሕክምና ዘዴ በኢትዮጵያ ውስጥም የጨቅላ ሕፃናትን ሞት ለመቀነስ ከሚደረጉ ዘዴዎች ውስጥ አንዱ ሆኖ በአራት ክልሎች ማለትም በትግራይ፣ በአማራ፣ በኦሮሚያና በደቡብ ክልል እየተሰራበት ይገኛል። የሐዋሳ ዩኒቨርሲቲም ከደቡብ ክልል ጤና ቢሮ ጋር በመተባበር በሕክምናው ዙሪያ የተለያዩ ጥናቶችን በማድረግ ላይ ይገኛል። በሶስት የተለያዩ ወረዳዎች ላይም ይህ ስራ ተግባራዊ መሆኑን ከባለሙያዎቹ ለማወቅ ተችሏል። በሐዋሳ ዩኒቨርሲቲ የጤና ሳይንስ ኮሌጅ ረዳት ፕሮፌሰርና የካንጋሮ እናቶች ክብካቤ ተመራማሪ ዶክተር ሄኖክ ታደለም በሕክምናው ዙሪያ ያሉ ተግዳሮቶችና የሚያስገኘውን ጥቅም እንዲሁም ባለሙያን ጨምሮ በማህበረሰቡ ዘንድ ያለውን አመለካከት ዙሪያ ጥናት የማድረግ ስራ ሲሰራ መቆየቱን ተናግሯል። ኪሏቸው ከሁለት ኪሎ በታች የሆኑ ህጻናት 80% ህክምናውን እንዲያገኙ ለማድረግ አላማ ያደረገ ምርምር ማድረጋቸውን ተናግሯል። በዚህ መሰረትም በተለያዩ ሶስት ወረዳዎች የሚገኙ ሆስፒታሎችና ጤና ተቋማት በተሰራው ስራ ሽፋኑ የደረሰባቸው አካባቢዎች 75% አገልግሎቱን አግኝቷል ብሏል። ዶክተር ሄኖክ ያለ ጊዜያቸው የሚወለዱ ጨቅላ ህጻናት አሃዛዊ መረጃ በመጥቀስ የካንጋሮ እናቶች ክብካቤ ህክምና ዘዴ ያለውን ሶስት ዋና ዋና ጥቅሞችን አስረድተዋል።
ካንጋሮ እናቶች ክብካቤ ሶስት ዋና ነገሮችን ያከማቸ መጀመሪያ ያለ ጊዜያቸው ተወለዱ ህጻናት
ሁለተኛው ደግሞ ኪሏቸውን አሳውቀው፣ ሶስተኛ ደግሞ በኢንፌክሽን ያሉ ህጻናትን በቀላሉ በእነዚህ አይነት ካንጋሮ እናት ክብካቤ ውስጥ በማስቀመጥ የሞት እድላቸውን የመታመም እድላቸውና ለከፋ ነገር ጤና መዳረጋቸው ነገር ደግሞ እየቀነሰ ይሄዳልና
በኢትዮጵያ ጤና ጥበቃ የህጻናትና ጨቅላ ህጻናት ጤና አስተባባሪ ዶክተር አብርሃም ታሪኩ እንዳሉት ኢትዮጵያ ውስጥ በየቀኑ ከሚወለዱ 3 ሚሊዮን ህጻናት 88,000 ጨቅላ ህጻናት አንድ ወር ሳይሞላቸው ይሞታሉ። የጨቅላ ህጻናት ሞት ለመቀነስ በአገሪቱ ባለፉት ጥቂት ዓመታት በተደረገው ጥረት ለውጥ ቢኖርም አሁንም ከፍተኛ ሊባል የሚችል የህጻናት ሞት መኖሩን ተናግሯል።
ወደ 29 ከ1,000 ጨቅላ ህጻናት አንድ ወር ሳይሞላቸው ይሞታሉ። በምንድን ነው የሚሞቱት እነዚህ ጨቅላ ህጻናቶች ብለን ስንመለከት አብዛኛው ጨቅላ ህጻናት እየሞተብን ያለው መዋለጃ ቀናቸው ሳይደርስ ወይም ደግሞ እርግዝና ቀናቸውን ሳይጨርሱ ስለሚወለዱና ከዛ ጋር ተያያዥነት ባለው የህክምና ችግር ነው የሚሞቱት። ስለዚህ ይሄንን ደግሞ ችግር በደንብ ስናጤነው በእኛ አይነት ሀገር በተለይም ብዙ ገንዘብ ሳይጠይቅ ግን ጥሩ የሆነ የህክምና ውጤት የሚያመጣ የህክምና አይነት ካንጋሩ ማዘር ኬር ወይም ደግሞ የገላ ለገላ አስተቃቀፍ የህክምና ዘዴ ነው።
ጤና ሚኒስትር ከጤና ኬላ ጀምሮ እስከ ሆስፒታል ድረስ ህክምናውን ለማስፋፋት እየሰራ መሆኑንም ዶክተር አብርሃም ገልጿል። በሁሉም ዞኖችም መማሪያና ልምድ ሊወሰድበት የሚችሉ ማዕከላት ከነሙሉም ቁሳቁሳቸው እየተዘጋጁ መሆናቸውን ተናግሯል። ስራውም ሆነ በዚህ ዙሪያ ላይ የሚሰጡ ውሳኔዎች ግን ከዩኒቨርሲቲዎች ጋር በመተባበር በምርምርና ጥናት ላይ የተደገፉ መሆን አለባቸው ነው ያሉትም። ከዚህ በተጨማሪም ያለ ጊዜያቸው የሚወለዱ ህጻናትና የካንጋሩ እናቶች ክብካቤ ህክምና በተመለከቱ በአገር አቀፍ ደረጃ ግንዛቤ የሚፈጥር ስራ እየተሰራ መሆኑን ዶክተር አብርሃም ተናግሯል። ያለ ጊዜያቸው የሚወለዱ ህጻናትን በተመለከተ በማህበረሰቡ ዘንድ ያለው አስተሳሰብ ተስፋ የሚያስቆርጥና አያድጉም የሚል ቢሆንም የፊዚክስ ሊቅ አይዛክ ኒውተንና ሳይንቲስት አልበርት አንስታይን ያለ ጊዜያቸው የተወለዱ ነገር ግን ዓለም የማትረሳቸው ባለምጡቅ አእምሮ ናቸው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ዮናታን ዘብዴዎስን ለሪፖርቱ እናመሰግናለን። ቀጣዩ ቅንብር ሐኪሙን ይጠይቁ ነው።
ሐኪሙን ይጠይቁ በሰው ልጅ የተፈጥሮ ስሜት ጠባይ ምንነት የስነ ልቦና ጤናና አለፍ ብሎም ከጤናማው መህዋር ውጪ የሚታዩ ሁኔታዎችን የሚመረምር አዲስ ቅንብር ይጀምራል። ለጥያቄዎቹ ሙያዊ ትንታኔውን የሚሰጡን የፕሮግራሙ የዘወትር ተባባሪ በዚህ በዩናይትድ ስቴትስ በሚገኘው በሜዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያና በሕክምና ትምህርት ቤቱ የትምህርት ክፍሉ ኃላፊ ፕሮፌሰር ዮናስ እንዳለገዳ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የመጀመሪያውን ክፍል እንሆ።
ፕሮፌሰር ዮናስ እንዳለገዳ ከተለመዱ የወትሮ የህመም አይነቶች ለየት ያለ የስሜትንና የሐሳብን ተፈጥሮ ምንጮችና መሰረቶች አያያዛቸው ሲያምር እንበለው አያያዛቸውንና ከጤናማ አኗኗር ጋር አልፎ አልፎም በሌሎች ይልቁንም ደግሞ በማህበረሰብ ላይ ሊያሳድሩ የሚችሉትን ተጽዕኖ የምንመለከትበት ለየት ያለ ፕሮግራም ነው። ለመሆኑ ስሜት ምንድነው? ከየት ይመጣል? ከአንጎል ጋር ያለው ግንኙነትስ ምንድነው? የሚሉትም መሰረታዊ ጭብጦች በማየት እንደርደር።
እሺ አሉላ፣ አመሰግናለሁ። እንግዲህ አንጎል የተለያየ ስራዎች ይሰራል። አንደኛው አንጎል ውስጥ በኤሌክትሪክ መልክ መልእክት ማስተላለፍ ነው። እንደ ኤሌክትሪክ መስመር ማለት ነው አንጎል ውስጥ ያለው። እሱ በሚዛባ ጊዜ የሚጥል በሽታ አይነት ያመጣል። ሌላው ደግሞ የአንጎል ስራ ስሜት ማመንጨት፣ ሐሳብ ማመንጨት እና ይሄ በእንግሊዘኛ ቋንቋ emotions and cognitions ስሜቶችና ሐሳቦች የማመንጨት ስራ የአንጎል ነው። በርግጥ ጥላሁን ገሰሰ ልብ ላይ ነው ወይስ ጉበት ፍቅር ሲይዝ የሚያርፍበት ብሎ ከልብ ጋር ድሮ በርግጥ ሳይንስ ብዙ ባልገፋበት ጊዜ የሰው ልጅ ስሜት የሚመነጨው ከልብ ውስጥ ነው የሚል ግምት ነበር። እና አሁን በርግጥ በሚገባ እርግጠኞች ነን
አንጎል ላይ ነው
አንጎል። ይሄ ደግሞ እንዴት ነው የሚሰራው የሚለውን ካየን አንደኛ በእንግሊዘኛ ቋንቋ ባዮሳይኮሶሻል ማለትም ከቤተሰብ ከአባትና እናት የምንወርሰው ባህሪ አለ እሱ። ሌላው ደግሞ አንድ ሰው በሚያድግበት ጊዜ የነበረበት አካባቢ፣ የቤተሰቡ፣ የጎረቤቱ፣ የዘመድ አዝማዱ፣ ያ ሁሉ የአንጎል እድገት ላይ ተጽዕኖ አለ። ትምህርት ቤት፣ አስተማሪዎች እና ይሄ እንግዲህ በእንግሊዝኛው ሳይኮሶሻል ነው። እና እነዚህ ሁሉ
ተደምረው ነው እንግዲህ አንጎል የተለያየ ስሜቶችና ሐሳቦች ለማጣ የሚችለው። እንግዲህ በስሜት ላይ ከተኮርን በተለይ መሰረታዊ የሚባሉ ስሜቶች ያው ደስታ፣ ጥላቻ እና አምስት ስሜቶች አሉ። ሌሎች ደግሞ በሁሉም ባህል የሚታያሉ የሚባሉ እና እነዚህን ነገሮች የሰው ልጅ ተመራማሪዎች ለመለካት ሞክረዋል።
መልካም። ፍቅርም ይሁን ጥላቻ፣ ፕሮፌሰር ዮናስ ላንድ ነገር ያለ የበዛ ስሜት የተጋነነ ስሜት አሉታዊ ተጽዕኖ ያሳድራል የሚለው አስተሳሰብ ከህክምና ጋር ማይገናኝም ሊመስል ይችላል። እጅግ የበዛ ስሜት ሲባል እንዴት ነው የሚለየው? በስነ ልቦና ጤና ውስጥ መታየት የሚችሉ ነጥቦችን እንድናዛምድ
አንዱ ዋናው መለኪያ አንድ ኢንጂነርና አንድ የስነ ልቦና አዋቂ ዩኒቨርሲቲ ኦፍ ሚኒሶታ ወደ ሁለተኛው ዓለም ጦርነት አካባቢ ያወጡት መለኪያ አለ። ሚኒሶታ መልታይ ፊዚክ ኢንቨንቶሪ የሚሉት ስሙ አስፈላጊ አይደለም። ምንድነው ያደረጉት? አንድ ስሜት ለምሳሌ ሆስቲሊቲ ስኬል ይሉታል፣ የጥላቻ መመዘኛ። ያው ጥናት አድርገው አንድ ሰው ከአንዱ ጫፍ እስከ ጫፍ ከመጠን ያለፈ የሚሉት ቁጥር አለው። ከ50 በላይ በሚሆንበት ጊዜ ብቻ፣ ከልክ በላይ በሚሆን ጊዜ ያ አይነት ጥላቻ ከልብ ህመም ጋርም ተያይዟል። ከልክ ያለፈ ጥላቻና የልብ ህመም ብዙ ጥናቶች፣ ጽሁፎች ወጡበታል። ሌላው ደግሞ አሁን ለምሳሌ በአጠቃላይ ለህብረተሰብ ያለ ጥላቻ ወይም ስሜት ደግሞ እሱንም ለክተውታል።
በጅምላ በአንድ ህብረተሰብ ላይ አንድ ግለሰብ ሊኖረው የሚችልን የጥላቻ ስሜት ነው እየገለጸው ያሉት። በጥቅል
እሱ አሁን ምንድን ነው በእንግሊዝኛ ሶሲዮፓቲ ስኬል ይሉታል። ህብረተሰብ ላይ አንድ ሰው ያለውን የጥላቻ ስሜት የሚለኩበት ነው። እና መጠነኛ ከሆነና ዝቅተኛ ከሆነ ጥሩም ሊሆን ይችላል። ይሄ ብዙ ጊዜ የአብዮት መሪዎች በጊዜው ባለው ነገር አለመርካት ምልክት አይተው ይሄንን መቀየር አለብን ብለው የሚነሱ ሰዎች ያሉበት በአንድ ጫፍ እሱ ነው። ሌላው ጫፍ ግን ከመጠን ያለፈ ከፍ እያለ ከሄደ ደግሞ እስከ መግደል ድረስ የሚሄድ ጥላቻል። እና ይሄ ስፔክትረም ከአንድ ጫፍ ወደ አንድ ጫፍ የተያያዘ ነው። ስለዚህ በዚህ በሶሲዮፓቲ ስኬል ላይ መጠነኛ ያለው ሰው ካለ አንድ ሰው ምናልባት በዛ በሚኖርበት ህብረተሰብ ውስጥ ባለው አሰራር አካሄድ ደስ ያላለው ሰው መጽሐፍም ጽፎ ህዝብን ማንቀሳቅሶ አደራጅቶ ሊቀይር ይችላል። ያ አይነት እሱ እንግዲህ እንደ ኖርማል ነው የምናየውኛ።
በህመምነት ሊፈረጅ የሚችለው ሲሆን ይለያል እያሉን ነው።
ይለያል። ጽንፈኛ የሚባለው እንግዲህ በዚህ ሁለት ጽንፍ አለው ይሄ መለኪያ። በአንደኛው ጽንፍ ህብረተሰቡን መቀየር አለብኝ የሚል ነን ኮንፎርሚስት የምንለው በቃ ተንበርካኪ ያልሆነ አለ። በሌላው ጽንፍ ደግሞ ጭራሽ ሌላውን ከመጠን በላይ በመጥላት ከመግደል ማለት እንደሚሆን ሁለት መግደል ድረስ የሚሄዱዋል። እሱ እንግዲህ በዛ ነው መልክ። እና የተለያዩ እንግዲህ ስሜቶች እንደዚህ አይነት ድብርትም እንደዛው ነው። መጠነኛ በቀን ተቀን ኑሮ ትንሽ መደበር ያለ ነው። አንድ ሰው ከፍቶኝ መጣው ማለት የለም ከመስሪያ ቤት ወይም ከሁኔታ። ሌላ አንጻር ግን ጽንፍ ሌላ ስትሄድ ደግሞ ከመጠን ያለፈ መብላትም መጠጣትም መንቀሳቀስም ምንም ማድረግ የማይችል እና ሰማይ የተደፋበት ከሆነ በየቀኑ ለአንድ ወር ሁለት ወር ያ ደግሞ በበሽታ የሚፈረጅ ነው። እሱ በሕክምና የሚታይ።
መልካም። ፕሮፌሰር ዮናስ ይህን የጠነከረ ስሜት ቀና ነገር ለማድረግ ሌሎችን ለመጉዳት እስከሚሄደው በሌላኛው ጫፍ እስካለው የሚያመጡትን ሁኔታዎች ተመልክተዋል። እስኪ በጎን እንመልከትና ምናልባትም ቡድናዊ ስሜት የሚንጸባረቅበት ሌላውን በክፉ አይን አይቶ ቅድም ያሏቸው ስሜቶች ሲመጡ በማህበረሰብ ውስጥ ውይይቱን ያህል ጉዳት ሊያስከትሉ እንደሚችሉ ዛሬ በኢትዮጵያ ውስጥ ቡድን የለየ እንቅስቃሴ ከሚታይባቸው ሁኔታዎች ጋር እናዛምዳለን። በጣም ጥልቅ የሚባል ስሜት አንዳንዶች በሚሰሩት ስራ ውስጥ ይገለጻል። የጥበብ ሙያ ውስጥ ያለ ሰው ሌላውን ነገር በሙሉ እስኪረሳ ድረስ የሚሄድበት አለ። ቀናውን እናስቀድምና ጥልቅ ስሜት ለመልካም ነገርም እንኳን ሲሆን እንዴት መያዝ ያለበት በእርግጥ ያሳስባል።
አድማጮች፣ የጤና ውይይቱ አላበቃም፣ ሳምንት ይቀጥላል። ንግድና ምጣኔ ሀብት የመጨረሻው ቅንብራችን ይሆናል። አዘጋጅና አቅራቢው ሰለሞን አባተ ነው።
ከትናንት በስቲያ እሁድ ዋሽንግተን ዲሲ የዲፕሎማሲ ከተማነቷን ያሳየችበትና ያከበረችበትም ነበር። ፓስፖርት ዲሲ በሚባለው ዓመታዊ ሥርዓት በከተማይቱ ውስጥ የሚገኙ ኤምባሲዎች በሮቻቸውን ለሕዝብ ክፍት አድርገው የመጡባቸውን ሀገሮች ስለማን ሲሉ ዋሽንግተን ላይ እንዳሉ ሲያሳዩ ውለዋል። ባህሎቻቸውን፣ ወጎቻቸውን፣ አለባበሳቸውን፣ ጣዕሞቻቸውን፣ ሽታቸውን፣ ዜማዎቻቸውንና ውዝዋዜዎቻቸውን፣ መልክዓ ምድራቸውንና ምርቶቻቸውን፣ ታሪካቸውንና የዘመኑን አቋማቸውን አለን የሚሉትን ሁሉ ሲያስተዋውቁ ውለዋል። ይህ ዕለት ለኢትዮጵያ ኤምባሲ ግን የተለየ ይመስላል። የተዋበው ኤምባሲ ግቢ ለማንም ክፍት ሆኖ ውሏል። በግቢውና በሕንፃው ዋናው አዳራሽ ውስጥ ሰው ይገባል፣ ይወጣል፣ ይተራመሳል። የሚቀመሰውን ይቀምሳል፣ የሚሰማውን ይሰማል፣ በውዝዋዜውም ይሳተፋል። ኢትዮጵያውያን ብቻ አልነበሩም። ታዲያ የሰውን የመጣበትን ሀገር ማንነትና ቁጥር መዘርዘር አልችልም። ብዙዎችን አግኝቻለሁ፣ ብዙዎችን አነጋግሬያለሁ። የኤምባሲው ሠራተኞችና በመለስተኛው አውደር ጀርባ የቆሙ አስተናጋጆች ነቃ ብለው ሰውን ያስተናግዳሉ። በቅርቡ የተሾሙት በዩናይትድ ስቴትስ የኢትዮጵያ ባለሙሉ ስልጣን አምባሳደር ፍጹም አረጋም ከሰው መሃል እንደማንም ሰው ተቀላቅለው ያስተናግዳሉ፣ ሰውን ያነጋግራሉ፣ ከሕፃናቱ ጋር ከእንግዳውም ጋር ፎቶግራፎችን ይነሳሉ። አምባሳደር ስለመሆናቸው ቀድሞ የማያውቅ ሰው እርሳቸው አምባሳደሩ መሆናቸውን ለማወቅ ከቶ አይቻለውም። ለማንኛውም እንግዳ ሲያነጋግሩ አገኘኋቸውና አቁሜ ያነጋገርኳቸው። መቼም አምባሳደር ፍጹም በመገናኛ ብዙሃን ወዳጅነታቸው አይታሙም፣ አላቅማሙም። በአጭር ጊዜ ቆይታቸውና በመቶ ቀናት እቅዳቸው ላይ ብዙ ተነጋገርን። የልማት ትብብር፣ የኢንቨስትመንት፣ ንግድና ምጣኔ ሀብት ጉዳዮች ከተነሱት ነጥቦች አንዳንዱ ነበሩ። ጤና ይስጥልኝ ክቡር አምባሳደር።
ዋሽንግተን ዲሲ ቀን አደረሰዎት። በመጡ በጥቂት ቀናት ውስጥ ነው ደግሞ በአጋጣሚ ሆኖ ይሄ በዓል እየተከበረ ያለው። እንዴት አገኙት አምባሳደር?
በጣም ጥሩ ነው። ያው እንደምትመለከተው
ስራው ከመጀመሪያው በምን ሁኔታ ላይ ይገኛል? ትንሽ ያጫውቱኝ።
እንግዲህ አሁን አራተኛ ሳምንት ላይ ነው ያለሁት እዚህ ዋሽንግተን ዲሲ። ስራዬን በይፋ ከጀመርኩ ያው እኔ ስድስት ወር ያለፈኝ ነው ይመስለኝ። ብዙ እንቅስቃሴዎች እየተካሄዱ ነው ዋሽንግተን አሜሪካ በአጠቃላይ በጣም ብዙ የቱሪዝም፣ የኢንቨስትመንት፣ የንግድ፣ የባይላተራል፣ የመልቲላተራል እንቅስቃሴዎች በስፋት ያሉባት ከተማ ነች። ከኤምባሲውም አቅም በላይ ነው ያለው ስራና ስለዚህ እስካሁን ባለው ሁኔታ በእያንዳንዷ ወቅት በሰዓቷ በሆነችበት ሰዓት ለህዝቡ በሶሻል ሚዲያ ለማድረስ ጥረት እያደረግን ስለሆነ ያንን መድገም ማሰልቸት እንዳይሆንብን።
ክቡር አምባሳደር፣ መቼም ብዙ ስራ ነው የሚጠብቀው እርስዎን እንዳሉት እና የአራት ሳምንት ጊዜ እጅግ በጣም አጭር ቢሆንም ካለው ስራ አኳያ ሲታይ ግን ብዙ ስራ ውስጥ እንደቆዩ ነው እንደምሰማውም የምገነዘበው። እና ምን አከናወኑ በእነዚህ አራት ሳምንታት ውስጥ ዋና ዋና የሚሏቸው ነገሮች ለተመልካቾቻችን ተቀስቀስ እንዳደርጉ?
እንግዲህ መጀመሪያ ያው ከየወርልድ ባንክ እና የአይኤምኤፍ ስፕሪንግ ሚቲንግ ጋር በተያያዘ
የዚህ የጸደይ ወቅት
የዓለም ባንክ እና
የዓለም የገንዘብ ድርጅት
እውነት ነው የዓለም ባንክ እና የገንዘብ የዓለም አቀፍ የገንዘብ ድርጅት ስብሰባቸው ላይ በመገኘት ከኢትዮጵያ ከመጡ ሚኒስትሮች፣ ሌሎች ከፍተኛ አመራሮች ጋር በጋራ በመሆን የኢትዮጵያን ጥቅም የሚያስጠብቁ የተለያዩ ጉዳዮች፣ ስምምነቶች የተፈረሙበት ሁኔታ አለ። በቀጣይም ወደ ውጤት የሚሄዱበት ሁኔታዎችም አሉ። ኢትዮጵያ ላይ የመጣው ለውጥ በአሁኑ ሰዓት ዶክተር አብይ አህመድ ከመጡ ወዲህ እየታየ ያለው ተስፋ ትልቅ የኢኮኖሚም የዲሞክራሲም ለውጥ ለማምጣት እድል አለው የሚል እምነት የያዙ ሰዎች ቀላል አልነበሩ። በዚህም የተነሳ የገንዘብ ሚኒስትራችን በታላላቅ ፓናሎች ላይ የመናገር እና ኢትዮጵያ ያለችበትን ሁኔታ የማሳወቅ እድል አግኝተናል። ይህም ከፍተኛ ፍላጎት እንዲፈጠር አድርጓል። የአይኤፍሲ የሚባለው የዓለም ባንክ አካል የሆነው የግል ዘርፉን የሚመለከተው አካል ያለውን ተስፋ በማየት በየዓመቱ በብድር ሳይሆን በእርዳታ ሳይሆን በኢንቨስትመንት $1 ቢሊዮን ኢንቨስት ለማድረግ ወስኗል።
በየዓመቱ
$1 ቢሊዮን ኢንቨስት ለማድረግ ወስኗል። ይሄ ኢንቨስትመንት በብዛት የሚሆነው በመሰረተ ልማቶች ላይ በተለይ በፓወር ላይ ኢትዮጵያ ፒፒፒ በሚል አዲስ ባጠረቀችው ህግ ላይ መስረት ይሆናል። በዛ ብቻ አይታጠርም፣ በፋብሪካዎችም ላይ ለምሳሌ በቅርቡ አንድ ፋብሪካ ላይ ትልቅ ሼር የገዛበት ሁኔታ አለ። በቀጣይም ባንከብል የሆኑ ፕሮጀክቶችን እያየ ባንከብል ስል ፊዚቢሊቲ ወይም አዋጪ አንድ ባንክ ፋይናንስ ሊያደርገው የሚችል ፕሮጀክት ካገኘ ራሱም እያጠና ለምሳሌ ሶላር ላይ በቅርብ ሊገቡ እየተዘጋጁ ነው። በፀሐይ ኃይል የኤሌክትሪክ ኃይል በፀሐይ የኤሌክትሪክ ኃይል ማመንጨት ይሄ ትልቁ አቺቭመንት ነው ብዬ ነው የምወስደው። ይሄ ብቻ አይደለም፣ የዓለም ባንክ ፕሬዚደንት በተመረጡ በሶስተኛው ቀናቸው ነው እዛ ስብሰባ ላይ ተገኝተው የነበረው። የመጀመሪያ ጉብኝታቸውን በኢትዮጵያ ነው የጀመሩት። ስለዚህ የመጀመሪያ ጉብኝታቸውን ኢትዮጵያ ማድረጋቸው በራሱ የዓለም ባንክ ኢትዮጵያን ለማገዝ ኢትዮጵያ ውስጥ የመጣውን አዲስ ተስፋ ኢትዮጵያ ውስጥ የመጣውን አዲስ እድል በኢኮኖሚም በሌሎችም ለውጦች ለማገዝ ያለውን ከፍተኛ ፍላጎት አመላካች ነው ማለት ነው። የዓለም የፋይናንስ ድርጅት ዋና ዳይሬክተር ምንም እንኳን ከነሱ ጋር ቀጥታ የሆነ ኢንጌጅመንት ባይኖረንም ያለምንም ኮንዲሽን ከኢትዮጵያ ጋር እንዴት በትብብር ሊሰራ ይችላል በሚል አዲስ ቢሮ በኢትዮጵያ አዲስ አበባ የከፈቱበት ሁኔታ ማለት ነው። ይሄም ሌላው ትልቁ አዲስ ዜና ነው ማለት ነው። ስለዚህ እነዚህ የመጀመሪያው አንድ ሳምንት ላይ እነዚህ ትልልቅ ሁነቶች የተፈጸሙበት ነው የነበረው። ከዛ የፊታችን ሜይ 11 እዚህ ኤምባሲ ውስጥ ዳያስፖራውን ብቻ የሚመለከት የትውውቅ መድረክ አዘጋጅተናል።
በሚቀጥለው ሳምንት ከስድስት ቀን በኋላ ማለት
ከስድስት ቀን በኋላ በ12 ደግሞ እሁድ ዕለት ማለት ነው ሚኒሶታ ተመሳሳይ ፕሮግራም አለ። በ18 ሎስ አንጀለስ፣ በ19 ሲያትል፣ በ25 ደግሞ በ25 ዳላስ፣ ከዛ ደግሞ ጁን 24 ደግሞ የኢትዮጵያ አየር መንገድ የመጀመሪያ በረራ በሂውስተን ቴክሳስ ስለሚካሄድ እኛ ደግሞ ጁን 23 እሁድ ዕለት ከዳያስፖራ ዛ ከሚገኙት ጋር እንገናኛለን። እንዲሁም ደግሞ በሰሜን አሜሪካ በታላቅ ድምቀት ሲከበር የሚታወቀውና የብዙዎች መኩሪያ የሆነው የእግር ኳሱ እና ተያያዥ ፌስቲቫሎቹ ጁላይ 4 እንደሚከበር ሰምተናል። እዛም ላይ ተጋብዘናል። እዛም ላይ በጋራ ለማክበር ዝግጁ ሆነናል። ስለዚህ እነዚህ ሁሉ ሁነቶች በሚቀጥሉት 100 ቀናቶች ጎን ለጎን ለማድረግ ነው። ይሄ እንግዲህ ከዳያስፖራው ጋር ነው፣ ከኢንቨስትመንት ጋር የተያዘ ሜይ 15 እና 16 በስቴት ዲፓርትመንት የሚካሄድ በውጭ ጉዳይ መስሪያ ቤቱ ውስጥ የሚካሄድ አለ። ከአዲስ አበባ የሚመጡ ኃላፊዎችና ኢንቨስተሮች አሉ። ከዚህ ደግሞ ከመላው አሜሪካ የሚመጡ በኢትዮጵያ በተፈጠረው ለውጥ ላይ ያለውን ነገር ለመረዳትና ኢንቨስት ለማድረግ የሚፈልጉት ነገሮች አሉ። በቅርቡ ያው ብዙ ነገሮች ናቸው በየቀኑ እየሆኑ ያሉት 2-3-4 ነገሮች እና ቅድም ካልኳቸው ዝግጅቶች ጋራ በተያያዘ የቅድመ ዝግጅት ስራዎችን ለማድረግ ከተለያዩ ለምሳሌ የሁሉም እምነት አባቶች ጋራ መክረናል። ከዛ የተለያዩ ማህበራቶች አሉ። ዲያስፖራ ትረስት ፈንድ የቻፕተር የሚባል አለ፣ ዋናው አለ። ከነሱ ጋራ የምክር እድል አጋጥሟል። ከዛ በተጨማሪ ሌሎችም ሁነቶች አሉ። የቱን ገልጬ ፊኛውን እንደማደርገው ለምሳሌ ከዋይት ሀውስ ጋራ የተለያዩ ፕሮግራሞች አሉ። እነሱንም አብረን ጎን ለጎን እያስኬድን ኢትዮጵያን ጥቅም ያስጠብቁ ባለፈው በነበረን ኮንታክት ያው ኢቫንካ ትራምፕ ወደ ኢትዮጵያ ስትሄድ የማመቻቸት ስራ አድርገናል። ከተመለሱም በኋላ የነበረውን ቆይታ በጋራ አይተን እጅግ በጣም የተደሰቱ መሆኑ ፊድባክ አግኝተናል። ይሄ በራሱ ትልቅ ነገር ነው። ስለዚህ ከዛ ደግሞ ባለፈው ሳምንት የአዲስ አበባ ምክትል ከንቲባ አቶ ታከለ ኡማ እዚህ ዋሽንግተን ጉብኝት ባደረጉበት ወቅት ከዋሽንግተን ሜየር ጋራ ሁለቱ ህትማማች ከተሞች ሲባሉ የቆዩት ከ8 ዓመት በፊት ስለሆነ ይህን እንዴት እናድርስ፣ ምን አይነት ተጨባጭ የሆኑ ድጋፎች ለአዲስ አበባ ሊያደርግ ይችላል በሚሉ ጉዳዮች ውይይት አካሄደን የሚቀጥለው ወደ ኢትዮጵያ እንዲጎበኙ ታከለ ኡማ ባቀረቡላቸው መሰረት ነሐሴ ውስጥ ጉብኝት ለማድረግ እንዳሰቡ እዛው አረጋግጠዋል። ስለዚህ ትብብሩን የበለጠ ሊያጠናክር እንደሚችል ይታየኛል ማለት ነው። እንዲሁም ጁላይ 28 የኢትዮጵያ ቀን ተብሎ ባለፈው እሁድ ጠቅላይ ሚኒስትሩ አዲስ አበባ እንትን ዋሽንግተን በጎበኙበት ወቅት ስለታወጀ በከንቲባዋ ያም እዛው ላይ ተነስቶ በመልክ ብናከብረው ጥሩ የሚልም አይተን ነበር። የአፍሪካ ህብረት አምባሳደር ዶክተር ካትሪና የሚባሉ ከእሳቸውም ጋር በመሆን የኢትዮጵያ ቀን ብቻ ከምን ለም የአፍሪካ ቀን ብለን ከፍ አድርገነው አፍሪካኖችን ሁሉ ይዘን መጀመሪያ በታላቁ ሩጫ ከዛ ደግሞ ሌሎች ኢቨንቶችንም ጭምር ይዘን እንድንሄድ አስበናል። እዚህ ላይ የግል ባለሀብቶች ኢቨንትን ኦርጋናይዝ በማድረግ ተሰጥቶ ያላቸው ደመቅ ያለ በዓል እናከብር በዚህ አጋጣሚ ጥሪ ያቀርባለሁ።
በዝግጅቱ ላይ ከተገኙት መካከል ብርቱ እና ገናናው የኢትዮጵያ አየር መንገድ አንዱ ነበር። ሎተሪ ማዘጋጅቶ ነበር። አንዲት መሊሳ የተባሉ እንግዳ ወደ የትኛውም የአፍሪካ ሀገር አድርሶ የሚመልሷቸውን ቲኬቶች አሸንፈዋል። የኢትዮጵያ አየር መንገድ የአሜሪካ ገበያው አሁንም ጠንካራ፣ አሁንም የታመነና የተከበረ መሆኑን የአየር መንገዱ የአሜሪካ ቢሮ የንግድ ዘርፍ ኃላፊ ሕይወት መንገሻ ነግረውኛል። በሌላ ዝግጅት ይዤላችሁ መለሳለሁ። ክቡራትና ክቡራን፣ ለዛሬ ዝግጅታችን በዚሁ ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
ሰለሞን ክፍሌንን አብራችሁን ስለቆያችሁ እናመሰግናለን።
ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል አብራችሁን ስለቆያችሁ ከልብ እያመሰገንን ዝግጅታችንን በዚሁ እናጠቃልላለን። የትግርኛ ዝግጅት ባልደረቦች አሰፍፈው እየጠበቁ ነው። ጤና ይስጥልኝ። Thank you.